በመስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ዝግጅቱን አሁን ይጀምራል። ዛሬም እንደወትሮው ሁሉ እግዚአብሔር አምላካችን ረድቶን ነው የአንደኛ ተሰሎንቄን መልእክት ጥናታችንን ይዘንላችሁ ቀርበናል። እንደምን አመሻችሁ በጌታ የተወደዳችሁ አድማጮቼ፣ ሰላምታዬን አልዘነጋውም። የዛሬው ጥናታችንን እስቲ ቀደም ብዬ ልንገራችሁ ብዬ እንጂ በእያላችሁበት ስፍራ ሆናችሁ ከዘመዶቻችሁ ከቤተሰቦቻችሁ ከጎረቤቶቻችሁ ወይንም ደግሞ ከጓደኞቻችሁ ጋር በመሆን ይህንን መልእክት ስታዳምጡ ሳለ በእውነት እግዚአብሔር አምላካችን በዚህች ምሽት መንፈስ ቅዱስ ወድልኮ ለእያንዳንዳችን ለሕይወት ዘመናችን የሚረባንንና የሚተርፈንን ጸጋውን ይሰጠናል ብዬ እኔ አምናለሁ። ቃሉንም ደግሞ እንደሚባርክልን ባለሙሉ ተስፋዎች ነን። አይደለም እንዴ? አዎ፣ ይህ ሁሉ የጉልበታችሁ ፍሬ ነው። እናንተ ስለዚህ አገልግሎት ስትጸልዩ እግዚአብሔር በእውነት ይህንን አገልግሎት ደግሞ ያሰፋል። እግዚአብሔር የተመሰገነ ይሁን። ዝማሬ ጋብዘናችሁ ወደ ዋናው መልእክታችን እናልፋለን ማለት ነው። እግዚአብሔር አምላካችን በእውነት ክብርና ምስጋና የሚገባው አምላክ ነው። ሊሊ ወይንም ደግሞ ቃል ኪዳን ጥላሁን በዚህ ዝማሬ ስላገለገለችን እግዚአብሔር ይባርካት ይያልን። እስቲ በጸሎት የለቱን ዝግጅታችንን እንጀምር። ንጸልይ። በሰማይ በምድር የምትገዛ እግዚአብሔር አባታችን እግዚአብሔር አምላካችን ጅጋ አድርገን በዚህ ሰዓት ደሞ እናመሰግናለን። ዘወትር በሕይወታችን ስለምታከናውነው ነገር እግዚአብሔር ሆይ እጂ ከማዳን ፈጽሞ አላጠረችም። በዘመናት ሁሉ ደግሞ እየተከተለችን ከወደቅንበት ስፍራ ከባዘንበት ስፍራ ከደከምንበት ስፍራ ነው ጌታ እግዚአብሔር አምላካችን ሆይ አንተ ታቀናናለ፣ ትደግፈናል፣ ታቆመናል። እግዚአብሔር አምላካችን ሆይ አንዳንድ ጊዜ እንኳን በኑሯችን ድንግዝግዝ ብሎንስ አለ፣ ነገሮች ሁሉ ግራ ገብተውንስ አለ፣ ነውሉ ለአምላካችን ሆይ ማጽናናትን ወደ ልባችን ልከ ደሞ ታሳርፈናል። የነገራችን ሁሉ መቋጫ አንተ ብቻ ነህ። ሰው በዚህ ዓለም ውስጥ እግዚአብሔር አምላኬ ሆይ እውቀትን ቢያተርፍ፣ ገንዘብን ቢያተርፍ፣ ብዙ ሀብትንም ቢያተርፍ አምላኬ ሆይ ሰላም ሊኖረው አይችልም፣ እረፍት ሊኖረው አይችልም። ስለ ነገ ደግሞ መደመርንና መቀነስን አይተውም። እግዚአብሔር ሆይ የነገራችን መደምደሚያ፣ ማክተሚያ፣ ማማሪያ ውበትና ጌታዊ ጌጣችን አንተ ብቻ ነህ። ስለዚህ ደግሞ ልባችን ባንተ አርፏልና እጅግ ደስ ይለናል። ልጅህን ጌታ ኢየሱስ ክርስቶስን ልከ ሰላም ለእናንተ ይሁን ብለህናልና ይህንን ሰላምህን ደግሞ በኑሯችን ውስጥ ለትለት ጨምርልን። እግዚአብሔር አምላካችን ሆይ በንግዳችን፣ በእርሻችን፣ በስራችን፣ በትምህርት ገበታችን፣ በምናከናውነው ነገር ሁሉ ሰላምህ እግዚአብሔር ሆይ ቀድሞ ይብዛልን። አቤቱ በሰማይ በምድር የምትገዛ አንተ ብቻህን ጌታ የሆንክ እግዚአብሔር ሆይ በዚህ ሰዓት ደግሞ በባሪያዎች መካከል ትገኝ ዘንድ እኔ ጸልያለሁ። ጌታ ሆይ ለኔም ለወገኖቼም እነሆ ቃልህን ገልጠህ አስተምረን፣ ሰማያዊን ምስጢርህን ደግሞ ገላልጠህ እግዚአብሔር ሆይ እንድትናገረን ወደን ፈቅደን ሽተን ቀርበናልና ተናገረን፣ አስተምረን፣ ጊዜውንም ሁሉ ባርክልን። በመድኃኒታችን በጌታችን በኢየሱስ ክርስቶስ ያው ስም አሜን። ጌታ የተወደዳችሁ ወገኖቼ፣ ባለፈው ክፍለ ጊዜ ጥናታችን የአንደኛ ተሰሎንቄ ምዕራፍ 3ን ትምህርት ማጠናቀቃችን የሚታወስ ነው። ዛሬ ደግሞ የምዕራፍ 4ን ትምህርት ጌታ በረዳን መጠን አብረን እንመለከታለንና እስቲ መጽሐፍ ቅዱሶቻችሁን እንደተለመደው ገለጥ ገለጥ አድርጋችሁ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 1ን አውጡ። የዚህ አንደኛ ተሰሎንቄ ምዕራፍ 4 አብይ ሐሳቡ የክርስቶስ መምጣት የሚያነጻ፣ ፈጠን ፈጠን በሉ፣ የክርስቶስ መምጣት የሚያነጻ፣ የሚቀድስ ተስፋ፣ የሚቀድስ ተስፋ፣ የክርስቶስ መምጣት የሚያጽናና ተስፋ፣ የክርስቶስ መምጣት የሚያጽናና ተስፋ የሚሉት ይሆናሉ። አንድ ጊዜ ልድገምላችሁ። የክርስቶስ መምጣት የሚያነጻ፣ የሚቀድስ ተስፋ፣ እንዲሁም የክርስቶስ መምጣት የሚያጽናና ተስፋ የሚል ይሆናል ማለት ነው። አማኞች መኖር እንዴት እንደሚገባቸው ከቁጥር 1 መመልከት እንችላለን። ይህ እንግዲህ እኔና እናንተን ይመለከታል ማለት ነው። እንዲህ ይላል፣ እንግዲህ በቀረውስ ወንድሞች ሆይ ልትመላለሱ እግዚአብሔርንም ደስ ልታሰኙ እንዴት እንደሚገባችሁ ከእኛ ዘንድ እንደተቀበላችሁ እናንተ ደግሞ እንደምትመላለሱ ከፊት ልትበዙ ዘንድ በጌታ በኢየሱስ እንለምናችኋለን እንመክራችሁም አለን ይላል። ከኢየሱስ ክርስቶስ መምጣት አኳያ አማኞች በዚህ ምድር እንዴት መመላለስ እንዳለባቸው ነው ይህ ከላይ የተመለከትነው ጥቅስ የሚናገረው። መመላለስ የሚለውን ቃል እንደገና በቁጥር 12 እናገኛለን። እንግዲህ ይህ የኢየሱስ ክርስቶስ መምጣት ተስፋ ተግባራዊ ገጽታ ነው ማለት ይቻላል። በአየር ተነጥቀን ከጌታ ጋር መኖርን እናፍቃለን። ይሁን እንጂ ይህ እንደ ተጠበቀ ሆኖ በዚህ ምድር እንዴት እንደምንኖር ወይም እንዴት እንደምንመላለስም ጥንቃቄ ልናደርግ ይገባናል። እግዚአብሔርን ደስ በሚያሰኝ ሁኔታ መኖር አለብን። እግዚአብሔርንም ደስ ልታሰኙ እንዴት እንደሚገባችሁ ይልና ከፊት ልክ ትበዙ ዘንድ እንደሚል ሐዋርያው ማለቴ ነው በሕይወታችን እድገትና መሻሻል ሊኖር ይገባል። እርሱም በማወቅና በጸጋ ማደግ ማለብን። አማኞች እንዴት እንደሚመላለሱ ወይም እንደሚኖሩ በጣም ወሳኝና አስፈላጊ ነገር ነው። ይህ ጉዳይ በሌሎች የቅዱሳን መጻሕፍት ክፍሎችም አጽንኦት የተሰጠው ጉዳይ የመሆኑን ያክል እዚህም ላይ ጳውሎስ ልዩ ትኩረት ሰጥቶታል። አንድ አማኝ ክርስቶስ እንደወደደ እንጂ እርሱ ራሱ እንደወደደ መኖር የለበትም። እውነት አይደለም እንዴ ወገኖቼ? አዎ፣ ኢየሱስ ክርስቶስ እንደወደደ እንጂ እኛ ራሳችን እንደወደድን ወይም እንደፈለግን መኖር የለብንም። እስቲ ቁጥር 2ን አለፍ ብለን እንይ። በጌታ በኢየሱስ የትኛውን ትእዛዝ እንደሰጠናችሁ ታውቃላችሁና ይላል። ለተሰሎንቄ ክርስቲያኖች እንዴት መመላለስ እንዳለባቸው እንዲያውቁ ጳውሎስ አንዳንድ ትእዛዞችን ይሰጣቸዋል። ጌታ ኢየሱስም እንዲሁ ትእዛዝ መስጠቱን እናስታውሳለን። ከነዚህ ትእዛዛት አንዳንዶቹ አዲሶች ናቸው። እዚህ ላይ አንድ ነገር አጠንክሬ መናገር እፈልጋለሁ። 10 ትእዛዛትን መፈጸም ኃጢአተኛውን ወደ ደህንነት አያመጣውም። ለክርስቲያናዊ አኗኗርም መስፈርት ሊሆን አይችልም። የ10 ትእዛዞች ዓላማ እንደ ሞግዚት ሁሉ እኛን ወደ መስቀሉ ማምጣትና አዳኝ የሚያስፈልገን ሰዎች መሆናችንን ማሳየት ነው። በዚህች ምሽት ይህን ልብ እንድትሉ ፈልጋለሁ። የ10 ትእዛዛት ዓላማ እንደ ሞግዚት ሁሉ ልብ በሉልኝ፣ እንደ ሞግዚት ሁሉ እኛን ወደ ጌታችን ወደ ኢየሱስ ክርስቶስ መስቀል ማምጣትና አዳኝ የሚያስፈልገን ሰዎች መሆናችንን ማሳየት ነው። 10 ትእዛዛት ኃጢአተኛነታችንን የሚያሳዩን መስታወት ናቸው። የትእዛዞቹ ዓላማ ይኸው ነው። በቃ ይሁን እንጂ ለክርስቲያኖች የተሰጡ ትእዛዞች መኖራቸው ግልጽ ነው። የእነዚህ ትእዛዛት መስፈርት ወይም መለኪያ ከ10 ትእዛዛት ይልቅ እጅግ የላቀ ነው። በዚሁ መልእክት ምዕራፍ 5 ለአማኞች የተሰጡ 22 ትእዛዞችን እንመለከታለን። አስተዋላችሁ? በዚሁ መልእክት ምዕራፍ 5 በአንደኛ ተሰሎንቄ ምዕራፍ 5 ማለቴ ነው ለአማኞች የተሰጡ 22 ትእዛዛትን እንመለከታለን። እዚህ ላይ ግን አንድ ሰው 10 ትእዛዛትን መፈጸም ካቃተው ከ10 ትእዛዞች እጅግ የላቁ ሌሎች ትእዛዞችን እንዴት መፈጸም ይችላል የሚል ጥያቄ መነሳት እንደሚችል ይገባኛል። የሰው ልጅ ወገኖቼ 10 ትእዛዛትን መፈጸም አለመቻሉን መጽሐፍ ቅዱስ ግልጽ አድርጎታል። ስምዖን ጴጥሮስ እንደተናገረው ሁሉ የእስራኤል ሕዝብ ትእዛዛቱን በመተላለፍ ነበር የኖረው። ከብዙ ክርክርም በኋላ ጴጥሮስ ተነስቶ እንዲህ አላቸው፣ ወንድሞች ሆይ አዛብ ካፌ የወንጌልን ቃል ሰምተው ያምኑ ዘንድ እግዚአብሔር በመጀመሪያው ዘመን ከእናንተ እኔን እንደ መረጠኝ እናንተ ታውቃላችሁ። እንግዲህ አባቶቻችንና እኛ ልንሸከም ያልቻልነውን ቀንበር በደቀ መዛሙርት ጫንቃ ላይ በመጫን እግዚአብሔርን አሁን ስለምን ትፈታተናላችሁ? ነገር ግን በጌታ በኢየሱስ ክርስቶስ ጸጋ እንደ እነርሱ ደግሞ እንድን ዘንድ እናምናለን ይላል። የሐዋርያት ሥራ ምዕራፍ 15 ቁጥር 7 እንዲሁም ቁጥር 10ና 11 በኋላ ተመልከቱም። 10 ትእዛዛት መፈጸም ያልሆነልን ሰዎች ላቅ ያለውን የክርስቲያናዊ ምግባር መለኪያ ወይም መስፈርት እንዴት መፈጸም እንችላለን? ሰው በራሱ ይህን ማድረግ አይችልም። ይህን ማድረግ የሚቻለው በአማኙ ውስጥ በሚኖረው በመንፈስ ቅዱስ ኃይል ብቻ ነው። ቁጥር 8ን ይመለከቷል። በጌታ በኢየሱስ የትኛውን ትእዛዝ እንደ ሰጠናችሁ ታውቃላችሁና ይላል። ጳውሎስ ለክርስቲያኖች የሚሰጠው ትእዛዝ ነበረው። ስለሆነም አንድ ክርስቲያን የሚመራበትና የሚተዳደርበት ሕግ የሌለው ሽፍታ አይደለም። እኔና እናንተ የምንመራበትና የምንተዳደርበት ህግ የሌለን ሽፍታዎች አይደለንም። ክርስቲያን ስርዓት አክባሪና ለጌታ ኢየሱስ ክርስቶስም የሚታዘዝ የሚገዛ መሆን አለበት። ይሁን እንጂ ትእዛዛቱን የምንጠብቀው ለጌታ ኢየሱስ ክርስቶስ ካለን ፍቅር የተነሳ መሆኑን መዘንጋት የለብንም። ምክንያቱም እርሱ ብትወዱኝ ትእዛዜን ጠብቁ ነው ያለው። ዮሐንስ ምዕራፍ 14 ቁጥር 15ን ይመለከቷል። ቁጥር 3 ይህ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነውና ከዝሙት እንድትርቁ ይላል። መቀደስ እጅግ አስፈላጊ ቢሆንም ብዙዎቻችን ግን በሚገባ የተረዳነው አልመሰለኝም። ከቅዱሳት መጻሕፍት መረዳት እንደሚቻለው የተለያዩ አተረጓጎሞች አሉት። ይክፍል ቃሉ ከክርስቶስ ጋር በተያዘ ሁኔታ ሲቀርብ ልክ ከላይ በተመለከትነው ጥቅስ እንዳለው ማለቴ ነው፣ እርሱ ለኛ ቅድስና እንደሆነልንና በዚያ ቅድስና ላይ ምንም የምንጨምረው ነገር አለመኖሩን ለማመልከት ነው። ስለሆነም ምንም ኃጢአት እንዳልሰራን ሳይሆን ለእግዚአብሔር መለየታችንን ወይም መቀደሳችንን ነው የሚያመለክተው ማለት ነው። ለምሳሌ ያክል ስምዖን ጴጥሮስ ቅዱሳን ሰዎች በመንፈስ ቅዱስ ተነርተው ተናገሩ ማለቱ ቢታወቅም ከነዚህ ቅዱሳን አንዳንዶቹ በሰው ዘንድ ቅዱስ የሚያሰኛቸው አይነት ሕይወት እንዳልነበራቸው ግልጽ ነው። ለምሳሌ ያክል ሙሴ ነፍሰ ገዳይ ነበር። አስተዋላችሁ አይደል? ሙሴ ነፍሰ ገዳይ ነበር። ብዙ አስደናቂ መዝሙሮችን የጻፈልን ዳዊትም ቢሆን ነፍሰ ገዳይ ነበር። ይሁን እንጂ ለእግዚአብሔር በመለየታቸው ተቀድሰዋል። ያማኙ መቀደስ የመንፈስ ቅዱስ ሥራ ነው። ቀጥሎ ደግሞ በጣም አስፈላጊ ከመሆኑ የተነሳ ሦስቱን የቅድስና ገጽታዎች ለመመልከት እንሞክራለን። አንደኛ፣ ፈጠን ፈጠን እያላችሁ ጻፉ። ሦስቱ የቅድስና ገጽታዎች አብረን እንመለከታለን። ከነዚያም ውስጥ አንደኛው በክርስቶስ ከመሆናችን የተነሳ የምናገኘው መቀደስ ነው። ፈጠን ፈጠን በሉ። በክርስቶስ ከመሆናችን የተነሳ የምናገኘው መቀደስ ይላል። ክርስቶስ ቅድስናችን ሆኗል። በእግዚአብሔርም ፊት ተቀባይነትን አግኝተናል። ተቀባይነት ያገኘነው ስለ ማንነታችን ወይም ስለ ምንነታችን ሳይሆን ክርስቶስ ከፈጸመው ቤዛነት የተነሳ ነው። ሁለተኛ፣ ተግባራዊ ቅድስና። ይህ አይነቱ ቅድስና መንፈስ ቅዱስ በሕይወታችን ሲሠራ በዕለት ተዕለት አኗኗራችን የሚታየው ቅድስና ነው። ወዳጆቼ፣ በዚህ ምድር እስካለን ድረስ ሙሉ በሙሉ ፍጹማን መሆን እንደማንችል ግልጽ ነው። ይሁን እንጂ በየጊዜው ይበልጥ በተቀበልነው ቅድስና እያደግን እንሄዳለን። ሦስተኛና የመጨረሻው የቅድስና ገጽታ የተሟላ ወይም ፍጹማዊ ቅድስና ነው። ፈጠን ፈጠን በሉ። የተሟላ ወይም ፍጹማዊ ቅድስና ነው። እዚህ ቅድስና ደረጃ ላይ የምንደርሰው ወደፊት ኢየሱስ ክርስቶስን ለመምሰል ስንለወጥ ነው። ያኔ ምንም እንከን ወይም ጉድፍ የሌለን ፍጹም ቅዱሳን እንሆናለን ማለት ነው። ቅድስና ማለት ልብ በሉልኝ፣ ቅድስና ማለት ለእግዚአብሔር መለየት ማለት ነው። አንድ ኃጢአተኛ ጌታና አዳኙ አድርጎ ክርስቶስን ሲቀበል ለእግዚአብሔር ፈቃድ ተለይቷል ማለት ነው። ይህንንም በብሉይ ኪዳን መቅደስ ይከናወን በነበረው ሁኔታ ወይም ደግሞ ከነበረው ሁኔታ መረዳት ይቻላል። ታላላቅ አስተምህሮን እግዚአብሔር ቀለል ባለና ተግባራዊ በሆነ ሁኔታ የማስተማር ልማድ አለው። መሥዋዕትን ለማቅረብ የሚረዱ የተለያዩ ቁሳቁሶች መቅደስ ውስጥ ነበሩ። አይገርማችሁምን? መሥዋዕትን ለማቅረብ የሚረዱ የተለያዩ ቁሳቁሶች መቅደስ ውስጥ ነበሩ። እንደሚታወቀው እስራኤላውያን 40 ዓመት ሙሉ በምድረ በዳ ተጉዘዋል። ተመልከቱ እንግዲህ መሥዋዕት ለማቅረብ የሚያገለግሉ እንደ ማንኪያ፣ እንደ ድስት፣ ጭልፋና የመሳሰሉ ነገሮች አርጅተው ነበር። ይህን ያክል የሚማርኩም ላይሆኑ ይችላሉ። የቤት ዕቃ ስለሆኑ ባዳዲስ ቃዎች መተካት ይቻለ ነበር። ይሁን እንጂ እነዚህ ቁሳቁሶች ለእግዚአብሔር አገልግሎት የተለዩ በመሆናቸው ቅዱሳን ነበሩ። እኔና እናንተስ ወገኖቼ ለእግዚአብሔር የተለየን ቅዱሳን ነንን? እስቲ ስለ ጭልፋዎቹ አስቡ፣ ስለ ድስቶቹና ስለ ማንኪያዎቹ ወይም ስለ ሌሎቹ ቁሳቁሶች ተመልከቱ ወይም አስቡ። እነዚህ ለእግዚአብሔር አገልግሎት የተለዩ በመሆናቸው ቅዱሳን ከሆኑ እኔና እናንተስ እንዴት ይበልጥ ቅዱሳን አንሆንም? ምናልባት 15 ዓመት፣ ምናልባት 17 ዓመት፣ 20 25 ዓመት፣ 30 እና 40 ዓመትም በጌታ ቤት ውስጥ ኖረን ሊሆን ይችላል። ግን ለእግዚአብሔር አገልግሎት የተለየን በመሆናችን ቅዱሳን ነን ወይንስ የት ስፍራን ያለነው? እስቲ ራሳችንን እንመርምር። ሰዎችን በተመለከተም ወገኖቼ እንዲሁ ነው። አንድ ሰው ወደ ክርስቶስ ሲመጣ ይድናል፣ ይቀደሳል። ጳውሎስ ሲናገር የእግዚአብሔር ፈቃድ እርሱም መቀደሳችሁ ነውና ይላል። እንዲህም ማለት ለእግዚአብሔር ተለይተናል፣ ለእግዚአብሔር ተቀድሰናል ማለት ነው። ሐዋርያው ጳውሎስ የተሰሎንቄ ክርስቲያኖችን ሲመክር ከዝሙት እንድትርቁ ይላቸዋል። በመሰረቱ ምክሩ ማንኛችንንም የሚያጠቃልል እንጂ በእነርሱ ብቻ የሚወሰን አለመሆኑ ሊታወቅ ይገባል። በአሁኑ ዘመን በጣም አሳዛኙ ነገር አንዳንድ አገልጋዮች በአመንዝራነት መከሰሳቸው ነው። አሳፋሪ አጸያፊም ነው። ከዚሁ ጋር ተያይዞ ደግሞ አንዳንድ ቤተ ክርስቲያናት በአመንዝራነት ለተያዙት አገልጋዮች ጥብቅና ለመቆም ሙከራ ሲያደርጉ ይታያል። እኛ ክርስቲያኖች ወገኖቼ ለእግዚአብሔር የተለየን፣ ለእርሱ የተቀደስን ልንሆን ይገባ ነበር። ጳውሎስ እንደሚነግረን በአጓጉል ሕይወት እየኖርን ለእግዚአብሔር መቀደስ አንችልም ይላል። እውነቱን ነው። ለመሆኑ ክርስቲያኖች እንዲቀደሱ መፈለግ አለባቸውን? ለዚህ ጥያቄ የምሰጠው ምላሽ አዎን የሚል ቢሆንም አንድ ሰው የሚቀደሰውና በእግዚአብሔር ዘንድ ተቀባይነት የሚያገኘው በክርስቶስ ሲሆን እንደሆነ ከዚሁ ጋር አያይዤ መናገር እፈልጋለሁ። በክርስቶስ እንደ ተቀደስን ማለትም ለእግዚአብሔር እንደ ተቀደስን ጳውሎስ ይናገራል። ቀጥሎ ወስትሉኝ ይሆናል። ቀጥሎ ደግሞ መደረክ ስላለበት ሲናገር ቁጥር 4 እና 5 ላይ እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም እንጂ ከእናንተ እያንዳንዱ የራሱን ዕቃ በቅድስናና በክብር ያገኝ ዘንድ ሲል ይናገራል። ከእናንተ እያንዳንዱ የራሱን ዕቃ በቅድስናና በክብር ያገኝ ዘንድ ይላል። እያንዳንዳችን ሥጋችንን በቅድስና መያዝን መማር አለብን። ከትዳር ጓደኛችን ጋር ካልሆነ በቀር ከማንኛውም ዐይነት ዝሙት ልንጠነቀቅ ይገባናል። ቁጥር 6ን ተመልከቱ። አስቀድመን ደግሞ እንዳልናችሁና እንደመሰከርንላችሁ ጌታ ስለዚህ ነገር የሚበቀል ነውና ማንም በዚህ ነገር አይተላለፍ ወንድሙንም አያታል ይላል። በእውነት የእግዚአብሔር ልጆች ከሆን ማንንም አታለል የለብንም፣ ምክንያቱም ጌታ ስለዚህ ነገር ሁሉ የሚበቀል ነውና። ወገኖቼ በክርስትና ሕይወቴ ረጅም ዓመታትን እንደማሳለፌ መጠን ይህ ቃል እውነት እንደሆነ በተግባር ተምሬያለሁ። አንዳንድ ሌሎች ክርስቲያኖችን በማታለልና በማጭበርበር የሚኖሩ ወንድሞችን አውቃለሁ። የኋላ ኋላ ግን እነዚህ ሰዎች ሲፈረድባቸውና ሲቀጡ ደጋግሜ አስተውያለሁ። እግዚአብሔር ከዚህ አይነት ሕይወትና ቅጣት ይጠብቀን ወገኖቼ። በቁጥር 7 ደግሞ ለርኩሰት ሳይሆን እግዚአብሔር በቅድስና ጠርቶናልና ይላል። ከእግዚአብሔር የተወለደ ሰው በቀጣይነት ኃጢአት አያደርግም። ኮብላዩና ባካኙ ልጅ ለአጭር ጊዜ ቢሆንም ከአሳሞች ጋር ኖረ እንጂ እስከ መጨረሻው በዚያው ገፍቶ አልቀጠለም። እንግዲህ የሚጥል ሰውን የጣለ አይደለም፣ መንፈስ ቅዱስን በእናንተ እንዲኖር የሰጠውን እግዚአብሔርን ነው እንጂ ይላል። ቁጥር 8 መንፈስ ቅዱስ በእውነተኛ አማኝ ሰው ውስጥ ይኖራል። አማኙ ኃጢአት በማድረግ የማይቀጥለውም በውስጡ ከሚኖረው ቅዱስ መንፈስ የተነሳ ነው። ልብ በሉ፣ አማኙ ኃጢአት በማድረግ የማይቀጥለውም በውስጡ ከሚኖረው መንፈስ ቅዱስ የተነሳ ነው። ለእግዚአብሔር መኖር የምንችለው መንፈስ ቅዱስ በሰጠን ኃይል ብቻ ነው። አንድ ክርስቲያን በስጋ ሥራዎች መሳተፍ እንደሌለበት ጳውሎስ ለገላትያ ሰዎች በጻፈው መልእክት ያሳስባል። ከዚህ ይልቅ በሕይወቱ መንፈሳዊ ፍሬዎችን ማፍራት አለበት። ከሮሜ ምዕራፍ 8 ቁጥር 3 እንደምንመለከተው ጳውሎስ ለሕግ ያልተቻለውን ይላል። እንዲህ ሲል ሕጉ ማለትም 10 ትእዛዞችን መቃወሙ አይደለም። ችግሩ ከሕጉ ሳይሆን ከሰዎች ነው። ሰዎች ሕጉ በሚጠይቀው መስፈርት መኖር ወይም ሕጉ ወደሚጠይቀው ደረጃ መድረስ አልቻሉም። እንደውነቱ ከሆነ ሰዎች ለእግዚአብሔር መኖር የሚችሉት በውስጣቸው የሚኖረው መንፈስ ቅዱስ ሲረዳቸው ብቻ ነው። የቅድስና ሕይወትን ለመኖር የሚያስችለን መንፈስ ቅዱስ ብቻ ነው ወገኖቼ። ወንድማችን ተመስገን ዘውዴ ተሰማ ከደቡብ ክልል አዋሳ፣ ሳጅና በራ አብዲሳ ከጅማ ዞን ቀርሳ ወረዳ ሳርቦ፣ ከይባስ ጸጋዬ ማዕከላዊ እዝ መሐንዲስ ሽሬ፣ እንዲሁም ከወንድማችን አብርሃም አበራ አዋሳ መምህራን ትምህርት ኮሌጅ ከአዋሳ የጻፋችሁልን ደብዳቤዎቻችሁ ደርሰውናል። እግዚአብሔር በእውነት በእያላችሁበት ስፍራ ይባርካችሁ ጸጋውንም ያብዛላችሁ እያልን እኛም የበኩላችንን ሰላምታ በዚህ በራዲዮ ሞገድ አማካኝነት እናቀርብላችኋለን። ይህ የመጽሐፍ ቅዱስ ትምህርት በራዲዮ ለእናንተ ለሌሎችም ደግሞ በልባችሁ በር ደርሶ እያጽናናችሁ እምነታችሁን እያጠነከረ ይበልጥ ከጌታ ጋር እንድትጣበቁ ስላደረጋችሁና ይህንንም ደግሞ እናንተ መስክራችሁ ስለጻፋችሁልን እጅግ ደስ ብሎናል። እግዚአብሔር የሥራው ባለቤት ነው፣ እኛ ምንድነን? አዎ ወገኖቼ፣ እግዚአብሔር ደግሞ በቃሉ አማካኝነት የልባችሁን ማሳ አርሶ ሁልጊዜ የፍሬ ሰዎች እንድትሆኑ ስላደረጋችሁና ስለረዳችሁ እግዚአብሔርን ስለ እናንተ እጅግ አድርገን እናመሰግናለን። በቀጣዩ ደብዳቤዎቻችሁ ደግሞ ታላቅ ምስክርነትን እግዚአብሔር በሕይወታችሁ የፈጸመውን ሁሉ እንጠባበቃለንና ጻፉልን። እግዚአብሔር ይባርካችሁ እያልን በዚህ በሚቀጥለው ዝማሬ እንሰናበታችኋለን።
ስምህን ስጠራ በከንፈሮቼ ደጋግመው ይለኛል በላውንነት እስቲ ለደጋግመን ኢየሱሴ ብዬ በረከት ኮነው ለነፍሴ ተላይ ስደጋግመወማ ኑሮዬ ይባረካል ሰላሜ ይበዛልኛል ኑሮዬ ይባረካል ደስታዬ ይበዛልኛል እወድሃለሁ ስር ከልቤ እንደሆነ አንተው ታውቀዋል አንተው ታውቀዋል ራስህ ታውቀዋል ራስህ ታውቀዋል እከተላለሁ ስር ወስኜ እንደሆነ ለብህ ታውቀዋል ለቤ ታውቀዋል ውስጤንን ታውቀዋል ውስጤን ታውቀዋል ጌታ ነው አዳይ ነው ማለት ስደጋግመው